ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ሰኞ መስከረም 2 የአዲሱ ዓመት 2009 ዓመተ ምህረት ሁለተኛ ቀን። ክብራትና ክብራን አድማጮቻችን እንኳን አደረሳችሁ። በአገሪቱ በተፈጠሩ ጉዳዮች ሳቢያ መግቢያው የደበዘዘው አዲስ ዓመት ከጉያው ምን ይዞ ይሆን? ሰሞንኛው አንኳር ርዕሰ ጉዳዮች ግን በዜናዎቹ ተካተዋል።
ጉድለቶች በመከሰታቸውና አሳዛኝ ሁነቶች ስለነበሩ አጠቃላይ እነዚህ ችግሮች የክልሉን መንግስት በእጅጉ ያሳዘኑ መሆኑን ከዚህም አሳዛኝ ክስተት ትምህርት የወሰድን መሆኑን ለመግለጽ ነው የመግለጫው ማነኛ ጽንሰ ሐሳብ ጭምር ማለት ነው።
የአማራ ብሔራዊ ዲሞክራሲያዊ ንቅናቄ በአድን የማዕከላዊ ኮሚቴ አባልና የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁንን ነው የሰማናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
ዛሬ ዕለቱ የእስልምና እምነት ተከታዮች የኢድ አል አድሃ በዓል እያከበሩበት ነው። የእምነቱ ተከታይ ለሆናችሁ አድማጮቻችን በሙሉም እንኳን አደረሳችሁ እንላለን።
ለምሽቱ ካሉን ሌሎች ዜናዎች ውስጥ የደቡብ ሱዳን ዋና ዋና የፖለቲካ መሪዎች የእርስ በርሱ ጦርነት የሁለቱም ወገን የመሩትም ጭምር በጦርነቱ ብዙ ገንዘብ መዝብረዋል፣ ለዚያም ማስረጃ አለን ሲል አንድ የሰብአዊ መብቶች ቡድን አስታወቀ። የኬንያው ገዢው ዮቤልዩ ፓርቲ 11 ሌሎች ፓርቲዎችን አጣምሮ እንደ አዲስ መዋቀሩን ይፋ አድርጓል የሚሉትና ሌሎችም አሉን።
ሌሎች በርከት ያሉ ዘገባዎችና ቅንብሮችም ተካተዋል። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን፣ የፕሮግራሙን የሚያቀናብርልን ንጉሱ ታምሬ ነው። የስርጭት መሐንዲሳችን ኦድሬስ ሪገስ ይሆናል።
እስከ አራት ሰዓት ታዲያ አብረናችሁ እናመሻለን። በቅድሚያም የሰዓቱን የዓለም ዜና እናሰማችሁ።
ዋና ዋናዎቹ የደቡብ ሱዳን የፖለቲካ መሪዎች በርስ በርስ ጦርነቱ ሁለቱንም ወገኖች የመሩትም ጭምር በጦርነቱ ሳቢያ ብዙ ገንዘብ ወደ ኪሳቸው ከመንግስት እንዳዞሩ ማስረጃ አለኝ ሲል አንድ የሰብአዊ መብት ድርጅት አስታወቀ። የሰብአዊ መብት ድርጅቱ መስራቾች የሆሊውዱ ኮከብ የፊልም ተዋናይ ጆርጅ ክሉኒ እና የመብቶች ተሟጋቹ ጃን ፐንደርግራስት ዛሬ በዋሽንግተን ብሔራዊ የፕሬስ ክለብ በሰጡት ጋዜጣዊ ጉባኤ ላይ መረጃቸውን ይፋ አድርገዋል። ደ ሴንትሪ የተባለው ድርጅታቸው ባወጣው ሪፖርት የደቡብ ሱዳን ፕሬዝደንት ሳልቫኪር፣ የቀድሞ ምክትል ፕሬዝደንታቸው ሪያክ ማቻርና ጄኔራሎቻቸው ሀገሪቱ ወደ ነጻነቷ ያመራችበት የሰላም ስምምነት ከተፈረመበት እንደ ኤሮፓውያን አቆጣጠር ከ2005 ጀምረው ከመንግስቱ ካዝና ብዙ ሚሊዮን ዶላር ዘርፈው ወደ ኪሳቸው አስገብተዋል ብለዋል። በጦርነት ወንጀል መክበር ባልተገባ በሚል ርዕስ የወጣው የዚህ ድርጅት ሪፖርት ወደ 3 ዓመት የተጠጋው የደቡብ ሱዳን የእርስ በርስ ጦርነት የሚቀጣጠለው የመንግስት ንብረትና የሀገሪቱን የተፈጥሮ ሀብት ለመቆጣጠር በሚደረገው ግብ ግብ ነው ሲል አመልክቷል። ፕሬዚደንት ኪር በዓመት የሚከፈላቸው ደሞዝ 60,000 ዶላር ሆኖ ሳለ ፕሬዚደንቱና ቤተሰባቸው በናይሮቢ የባለጸጎች መኖሪያ አካባቢ በሆነው በላቪንግተን ያለውን ባለ 2 ፎቅ ቪላ ጨምሮ ከሀገሪቱ ውጪ የብዙ ሚሊዮን ዶላር ንብረት እንዳካበቱ ዘ ሴንትሪ ደርሶበታል ብሏል ሪፖርቱ። የቀድሞ ምክትል ፕሬዝደንት ማቻርም በዚያው የናይሮቢ አካባቢ ቪላ እንዳላቸው ገልጿል። አያይዞም የፕሬዝደንቱ 4 ልጆች ናይሮቢ በሚገኝ በዓመት 10,000 ዶላር የሚከፈልበት የግል ትምህርት ቤት እንደሚማሩ ይኸው ሪፖርት ይጠቁማል። የጦር ሰራዊቱ ስንቅና ትጥቅ አቅርቦት እንዲሁም መሳሪያ ግዢ ኃላፊው ጀነራል ሩበን ሪያክም ከ2012 ዓ.ም ጀምረው ኬንያ በሚገኝ የባንክ ሂሳብ ወደ 3 ሚሊዮን ዶላር የሚጠጋ ገንዘብ እንዳዞሩ ሪፖርቱ እንደደረሰበት አመልክቷል።
የኬንያው ፕሬዚዳንት ሁሩ ኬንያታና ምክትላቸው ዊሊያም ሩቶ ሌሎች 11 ፓርቲዎችን አቅፎ አዲሱን ኢዩቤልዩ ፓርቲያቸውን ቅዳሜ ዕለት ይፋ ሲያደርጉ በብዙ አስር ሺዎች የተቆጠረ ሕዝብ በናይሮቢ ስቴዲየም ተሰብስቦ ሆ ብሎ ደስታውን መግለጡ ተዘገበ። አዲሱ ፓርቲ የተቋቋመው ፕሬዚዳንታዊ ምርጫ ሊካሄድ ከዓመት ያነሰ ጊዜ በቀረበት በአሁኑ ወቅት ነው። የፓርቲዎቻችን ውህደት አሉ ኡሁሩ ኬንያታ፣ ዋናው ምክንያት አብሮነታችን ነው። የአንድነታችን ኬንያውያንን ሁሉ የሚያስተሳስረው አንድነት ማጠንከሪያ ነው ሲሉም አክለዋል። አንዳንድ ተንታኞች በበኩላቸው የአሁኑ ውህደት ይበልጡን ለታይታ ያህል እንጂ የይዘት ለውጥ አያመጣም ነው ያሉት። በናይሮቢ ዩኒቨርሲቲ የፖለቲካ ሳይንስ ክፍል ሊቀመንበሩ አዳምስ አኦሎ ኬንያታ እና ሩቶ ይህን ያደረጉበት ዋና ምክንያት እንደገና ምረጡን ዘመቻቸውን ለመጀመርና በቀጣዩ 2017 ዓ.ም ሊገጥማቸው የሚችለውን ችግር ለመከላከል ነው ብለዋል። እንደምታውቁት በኬንያ ምርጫዎች ሁልጊዜም የማጭበርበር ተግባር ክስ ይከተላል። ስለዚህ ምርጫው ቢጭበረበር እንዴ ብዛታችን አታዩም ለማለት እንዲያመቻቸው ነው ሲሉም የፖለቲካ ሳይንሱ መምህር ተችተዋል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በዩናይትድ ስቴትስ ፕሬዝደንታዊ ምርጫ የዲሞክራቲክ ፓርቲው እጩ ተፎካካሪ ሴኔተር ሂለሪ ክሊንተን ለኒሞኒያ ማለት የሳምባ ምች ሕመም በመጋለጣቸው ለምረጡኝ ዘመቻቸው ወደ ምዕራብ ዩናይትድ ስቴትሷ ካሊፎርኒያ ክፍለ ግዛት ለማቅናት ተይዞ የነበረውን የጉዟቸውን እቅድ ሰርዘዋል። በሀገሪቱ የምጣኔ ሀብት ርዕሰ ጉዳዮች ላይ ያተኮረ ንግግር ለማሰማትና ለዘመቻቸው የሚውል የገንዘብ ድጋፍ ለማሰባሰብ ቀደም ብሎ ተይዞ የነበረውን ይህንን እቅድ መሰረዝ ዜና በትናንትናው ዕለት ይፋ ያደረጉት የዘመቻቸው ቃል አቀባይ ናቸው። አጠር ያለ ዘገባ አለ፣ አሉላ ያቀርበዋል።
የ68 ዓመቷ የዲሞክራቲክ ፓርቲ እጩ ተፎካካሪ ሂላሪ ክሊንተን በኒውዮርክ ከተማ በተከናወነው በትላንቱ የመስከረም 11ዱ የአሸባሪዎች ጥቃት 11ኛ ዓመት መታሰቢያ ስነ ስርዓት ደከም ብለው ነበር የታዩት። ቆይቶ ግን ከሴት ልጃቸው ቼልሲ መኖሪያ ቤት ደጃፍ ሆነው ለደጋፊዎቻቸው እጃቸውን በማውለብለብ ሰላምታ ሲሰጡ ታይተዋል። ሴናተር ክሊንተን እንዴት ነዎት? አሏቸው። ሴናተር ክሊንተን እንዴት ነዎት? የጋዜጠኛው ጥያቄ ነው። ደህና ነኝ፣ በጣም ደህና። ምን ሆኑ? ጋዜጠኛው ቀጠለ። እዚህ ኒውዮርክ ውብ ቀን ነው ሲሉ መለሱ። ሚስ ክሊንተን በጋዜጠኞቹና በክሊንተን መካከል የነበረው አጠር ያለ ልውውጥም በዚህ አበቃ። ኋላ ላይ ግን የክሊንተን ሐኪም ከፍተኛ ሙቀትና የሰውነት ፈሳሻቸው ማነስ የፈጠረው ሁኔታ ነው ነበር ያሉት። አሁን ተሽሏቸዋል ሲሉም አክለዋል። የምርጫ ዘመቻቸው ታዲያ በትላንትናው ዕለት ማምሻው ላይ በኒሞኒያ በልማድ የሳምባ ምች ለሚባለው ህመም መጋለጣቸውን ይፋ አድርጓል። የምርጫው ውድድር 2 ወራት ብቻ ነው የቀሩት።
ዩናይትድ ስቴትስና ሩሲያ የሸመገሉት የሶሪያ የተኩስ አቁም በሀገሩ ሰዓት ዛሬ ሰኞ ማታ ስራ ላይ ውሏል። ቀደም ብሎ የመንግስቱ የጦር አውሮፕላኖች አሌፖና ሌሎችም ክፍላተ ሀገር ላይ ለበርካታ ሰዓታት ድብደባ በማካሄዳቸው ቀድሞውንም ይህ ተኩስ አቁም አይሰምርም የሚል ጥርጣሬ በነበራቸው የአማጽያኑ መሪዎች ዘንድ ጥርጣሬውን አባብሶታል፣ አስቆጥቷቸዋልም። የአማጽያኑ መሪዎች ተኩስ አቁሙ የፕሬዝደንት ባሻር አልአሳድን አገዛዝ ከማጠናከር ሌላ ፋይዳ አይኖረውም ሲሉ ነበር። የሶሪያ የታጠቁ አማጽያን በርካታ ጥያቄዎችን እንዳቀረቡም ታውቋል። ከዛሬው ታላቁ የእስልምና የእምነት ተከታዮች በዓል የኢድ አልሃድሃ በዓል ጋር ስለገጠመው ስለዚህ ተኩስ አቁም ማብራሪያዎች እንዲሰጧቸውም ጠይቀዋል። ፕሬዝደንት አሳድም ሶሪያን በሙሉ መልሰን እንቆጣጠራለን ብለው መዛታቸው አማጽያኑን ወደ ተኩስ አቁሙ እንዲመጡ ለማግባባት እንዳልጠቀመ ነው የተገለጸው። አሳድ ደማስቆ አቅራቢያ የሚገኝና በቅርቡ ከአማጽያን የተነጠቀ የመኖሪያ አካባቢ ሲጎበኙ በመንግስቱ ቴሌቪዥን በተሰራጨ ንግግራቸው ገና ሁሉንም የሶሪያ አካባቢዎች ከሽብርተኞች እጅ ነጻ እናወጣለን ሲሉ ተሰምተዋል። በዚህ የአውሮፓውያን ዓመት ብቻ በዓለም ሀያላን የተሸመገለ ሁለተኛ የተኩስ አቁም ውል በሆነው ዩናይትድ ስቴትስና ሩሲያ የሸመገሉት ተኩስ አቁም ተቃዋሚዎች ባሉበት ሁሉ በመጀመሪያ ለ48 8 ሰዓት ጸንቶ ሊቀጥል የሚችል ሲሆን የረድኤት ድርጅቶች በውጊያው ለተጠመዱና የተከበቡ ከተሞችና አካባቢዎች መግባት እንዳይከለክሉ ይጠይቃል። ሩሲያ በበኩሏ በተኩስ አቁሙ ወቅትም ቢሆን ሽብርተኞችን ከመደብደብ ወደ ኋላ አልልም ስትል እንደከረመችም የሚዘነጋ አይደለም።
በቀደመው ዜና ዘገባችን የሂላሪ ክሊንተን የሴናተር ሂላሪ ክሊንተን ፕሬዚዳንታዊው የዲሞክራቲክ ፓርቲ እጩ ተፎካካሪ የጤንነት ጉዳይ ላይ የትላንትናውን ዕለት 11ኛው በኔሲስ የደረሰው የአሸባሪዎች ጥቃት በሚል ገልጸን ነበር። 15ኛ ዓመት መታሰቢያ በሚል ይታረምልን። የዩናይት ስቴትስ ፕሬዚዳንት ባራክ ኦባማ በአሜሪካና በዓለም ዙሪያ የኢድ አል አድሃን ክብረ በዓል በማክበር ላይ ላሉ የእስልምና እምነት ተከታዮች በራሳቸውና በባለቤታቸው ቀዳማዊት እመቤት ሚሼል ኦባማ ስም የመልካም ምኞት መግለጫ አስተላልፈዋል። የዘንድሮውን የኢድ አል አድሃን በዓል ስናከብር ይህን የተቀደሰ በዓል ከቤተሰብ ተነጥለው የወደፊት ዕጣቸው ምን እንደሚሆን በማያውቁበት ሁኔታ ያሉ ነገር ግን ነገን በተስፋ በመጠባበቅ ላይ የሚገኙ በዓለም ዙሪያ ያሉ ብዙ ሚሊዮን ስደተኞችን እናስባለን ብለዋል። ፕሬዚዳንቱ በመቀጠልም እንደ ሀገር ጦርነት ከበጣጠቃቸው አገሮች ሸሽተው ይሁን የተሻለ ኑሮ ፍለጋ የሚመጡ እንግዶችን በርህራይና ልባችንን ከፍተን የምንቀበል ሕዝብ መሆናችንን እንደምንቀጥል ደግመን ቃል እንገባለን ብለዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የምሽቱን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። በዓለም ዜናዎች የጀመረው የሰኞ መስከረም 2 2009 ዓ.ም ፕሮግራማችን በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። በምሽቱ ስርጭታችን የተለያዩ ለትንታኔ የተመረጡ ዘገባዎችና ልዩ ልዩ ቅንብሮችን ይዘንላችኋል። አብራችሁን ቆዩ። በቅድሚያ የሚቀርበው የዕለቱ አብይ ርዕስ ነው።
የአማራን ክልል የሚያስተዳድረው ብአዴን ሰሞኑን ባካሄደው የማዕከላዊ ኮሚቴ ስብሰባ በወቅታዊ ችግሮች መንስኤዎችና ምክንያቶች ላይ መነጋገሩን ይፋ አደረገ። የማዕከላዊ ኮሚቴ አባልና የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ኢህአዴግ በአገር አቀፍ ደረጃ ያስተላለፋቸው ውሳኔዎች በክልል ደረጃም ታይተዋል ብለዋል። በዚህም መሰረት የአማራ ጠገዴና የትግራይ ጸገዴ በተባሉ ወረዳዎች መካከል ያለው የወሰን ማካለል በፍጥነት መከናወኑ ከተነሱ ጉዳዮች አንዱ መሆኑን ጠቁመዋል። ብአዴን በክልሉ በደረሰው የሰው ሕይወትና የአካል ጉዳት እንደዚሁም የንብረት ውድመት የተሰማውን ጥልቅ ሐዘንን መግለጹንም ቃል አቀባዩ አመልክተዋል። አቶ ንጉሱን ያነጋገረው ዘጋቢያችን እስክንድር ፍሬው ተከታዩን አጠናቅሯል።
የብሔረ አማራ ዲሞክራሲያዊ ንቅናቄ ብአዴን የማዕከላዊ ኮሚቴ ስብሰባ የኢህአዴግ ምክር ቤት ስብሰባ በተጠናቀቀ በቀናት ውስጥ የተካሄደ ነው። ከጳጉሜ 1 እስከ 4 የተካሄደው ይህ ስብሰባ በልዩ ልዩ ጉዳዮች ላይ መነጋገሩም ተጠቁሟል። የኢህአዴግ ምክር ቤት ያስተላለፋቸው ውሳኔዎችም በጥልቀት መታየታቸው ነው። የብአዴን ማዕከላዊ ኮሚቴ አባልና የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ንጉሱ ጥላሁን የገለጹልኝ። በክልሉ በተከሰቱ ግጭቶች በደረሰው የሰው ህይወት መጥፋት፣ የአካል ጉዳትና የንብረት መውደም ብአዴን የተሰማውን ጥልቅ ሐዘን መግለጹንም አስረድተዋል።
የተለያዩ ችግሮች በውይይት ሊፈቱ ይገባ የነበረ መሆኑን እነዚህን በውይይት መፍታት ባለመቻላችን እና በአንድም በሌላ መልኩ ግጭቶች በመፈጠራቸው በመጀመሪያ ክቡር የሆነው የሰው ህይወት ማለፉ፣ አካል መጉደሉ፣ የመንግስትና የህዝብ ንብረት መውደሙ ክልላችንን በሰፊው የጎዳው መሆኑን፣ ዜጎችን በሰፊው የጎዳቸው መሆኑን፣ የልማት ተቋማትንም የልማት አውታሮችንም የመንግስትንም የህዝብ ንብረትንም ስላወደመ ከምንም በላይ ደግሞ የሰው ህይወት ስላጠፋ እኛ በምንመራው ክልል እነዚህ እንከኖች፣ ጉድለቶች በመከሰታቸውና አሳዛኝ ሁነቶች ስለነበሩ በአጠቃላይ እነዚህ ችግሮች የክልሉን መንግስት በእጅጉ ያሳዘኑ መሆኑን ከዚህም አሳዛኝ ክስተት ትምህርት የወሰድን መሆኑን ለመግለጽ ነው። የመግለጫውም ዋነኛ ጽንሰ ሀሳብ ጭምር ማለት ነው።
እንግዲህ ይህ የብአዴን ማዕከላዊ ኮሚቴ ስብሰባ ከኢህአዴግ ምክር ቤት ስብሰባ በኋላ የተካሄደ ነው። በኢህአዴግ ምክር ቤት መግለጫ ላይ በኋላም በኢህአዴግ ሊቀመንበር በአቶ ኃይለማርያም ደሳለኝ ከተገለጹ ነጥቦች መካከል በአማራና በትግራይ ክልል ያለውን የወሰን ማካለል ባጭር ጊዜ የመፍታት ጉዳይ ይገኝበታል። ይህ የወሰን ማካለል ሲባል አቶ ንጉሱ ከወልቃይት ያማራ ማነጥ ጥያቄ ጋር የተገናኘ አይደለም። ሁለቱ የተለያዩ ርሶች ናቸው አይደል? ጉዳዮች ናቸው አይደል? በየትኛውስ የድንበር አካባቢ ነው የወሰን ማካለል ያልተካሄደው ያላለቀው? በሁለቱ ክልሎች
በትግራይ ጸገዴና በአማራ ጸገዴ በሚባሉ ወረዳዎች መካከል ያለው ወሰን አልተካለለም። ለረጅም ጊዜም የተንከባለለ ነው።
ይሄ ከወልቃይት ጸገዴ ከወልቃይት ጉዳይ የተለየ ነው። ይሄ ሌላ ነው።
የተለየ ነው እና ይሄ የወሰን ጉዳይ በረጅም ጊዜ የተንከባለለ ነው። በመሆኑም አሁን በኢህአዴግም ውሳኔ በኢህአዴግ ምክር ቤት የታዩት ጉዳዮች ደግሞ ጠቅላላ አገራዊ ናቸውና በዝርዝር እያንዳንዱ ክልል የየራሱን ጉዳይ ስለሚያይ እያንዳንዱ ብሔራዊ ድርጅት ባዴንና የአማራ ክልል መንግስት ደግሞ የድርጅቱ የኢህአዴግ ውሳኔዎች አቅጣጫዎች ግምገማዎች ለአማራ ክልል ምን ማለት ናቸው ብሎ በዝርዝር አይቷል። ከነዚህ ውስጥ አንደኛው የወሰኑ ጉዳይ ነው። ስለዚህ በአማራ ክልል ሁኔታ ይሄንን የወሰን ጉዳይ ላንዴና ለመጨረሻ ጊዜ ህዝብን አሳትፎ ከትግራይ ብሔራዊ ክልላዊ መንግስት ጋራ በጋራ በስምምነት ውጭ ብሎ መክሮ ለመፍታት የአማራ ክልል መንግስትም በአዴንም ከራሱም አቋያ የተስተዋሉትን እጥረቶች ለመቅረፍ ውሳኔዎችን አሳልፏል።
እነኚህ ያሏቸው ሁለቱም በትግራይም በአማራም ጠገዴ የሚባሉ ወረዳዎች አሉ ማለት ነው። የትግራይ ጠገዴ የአማራ ጠገዴ ያሉ ነው የገለጹልኝ።
በትግራይ ጠገዴ በሚባል ወረዳ በአማራ ደግሞ ጠገዴ በሚባል ወረዳ መካከለ ያለ ወሰን ነው። ይሄንን የወሰን ጥያቄ ወደዚህም ወደዛም ሳይባል የህብረተሰቡን የህዝቡን ፍላጎት ህዝብን ማዕከል አድርጎ መፍታት እንደሚገባ በሁለታችን ክልሎችና ሁለቱንም ክልሎች በሚመሩት ፓርቲዎች መካከል በሰከነ ሁኔታ ታይቶ መፍታት እንደሚገባው ስምምነት ተደርሷል። በኢህአዴግ ደረጃም በአጭር ጊዜ ማለት ነው። ስለዚህ በአዴንም በሱ በኩል በዝርዝር ጉዳዮችን አይቶ ችግሩ በሚፈታበት አግባብ ላይ ተሳታፊ ሆኖ በህብረተሰቡን ማዕከል አድርጎ ህዝቡን ማዕከል አድርጎ ለመፍታት ዝግጁነት አለው ማለት ነው እና ውሳኔም አሳልፏል። ወልቃይት ጋራ የተያዘው የወልቃይት የማንነት ጥያቄ ጋራ የተያዘው ይሄ በራሱ የቻለ ላለፉት 25 አመታት በትግራይ ክልል ውስጥ ያለ ወረዳ በክልሎች እንደ ክልል ከተካለሉ በኋላ ማለት ነው በዛ የሚኖሩ ወገኖች የሚያነሱት የማንነት ጥያቄ ነው። ጉዳዩ በትግራይ ብሔራዊ ክልላዊ መንግስት ውስጥ ያለ ጥያቄ በመሆኑ የትግራይ ብሔራዊ ክልላዊ መንግስት ጥያቄው በአግባቡ ቀርቦለት በአግባቡ ምላሽ የሚሰጥበት ምላሹ በትግራይ ብሔራዊ ክልላዊ መንግስት ጥያቄዎቹን የማያረካ ሆኖ ከተገኘ እንኳን በፌዴሬሽን ምክር ቤት የሚፈታ ስለዚህ ይሄም በኢህአዴግ ምክር ቤት በዝርዝር ታይቶ በትግራይ ብሔራዊ ክልላዊ መንግስትም ሰሞኑን በተሰጠው መግለጫ አሁንም ህዝብን ማዕከል አድርጎ ለጥያቄው ምላሽ የሚሰጥና የሚታይ መሆኑ ተገቢ ማብራሪያ ተሰጥቶበታል።
የባዴንን ማዕከላዊ ኮሚቴ ስብሰባ አስመልክቶ የማዕከላዊ ኮሚቴ አባልና የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ ከሆኑት አቶ ንጉሱ ጥላውን ጋር ያደረኩት ቃለ መጠይቅ በዚህ አልተቋጨም። በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ባለፈው ሳምንት የእሳት ቃጠሎ ተከስቶበት በነበረው በቅሊንጦ ማረሚያ ቤት የሚገኙ ታሳሪ ቤተሰቦቻቸውን ሊጠይቁ ከቅዳሜ ጀምሮ የሄዱ ጠያቂ ቤተሰቦች ታሳሪ ቤተሰቦቻቸውን የታሰሩባቸውን ሰዎች ማለት ነው ከአምስት ደቂቃ ባነሰ ጊዜ ብቻ እንዲያዩዋቸው መደረጉን እንዲሁም አንዳንዶቹ ማነጋገር ጭምር እንደተከለከሉ ለአሜሪካ ድምጽ ገልጸዋል። የፌዴራል ማረሚያ ቤቶች አስተዳደር የህዝብ ግንኙነት ዲሬክተር ግዛቸው ተሰማ ስለ ጉዳዩ የሚያውቁት ነገር እንደሌለ ነው የተናገሩት። ለዝርዝሩ ጽዮን ግርማ።
ነሐሴ 28 ቀን የእሳት ቃጠሎ በተከሰተበት ቂሊንጦ ማረሚያ ቤት የሚገኙ እስረኞችን ለመጠየቅ ተፈቅዶላቸው ከቅዳሜ ጀምሮ ለጥየቃ መግባታቸውን ነገር ግን ከገቡ በኋላ ቤተሰቦቻቸውን ለማነጋገር የተፈቀደላቸው ጊዜ ከአምስት ደቂቃ ያነሰ መሆኑን የእስረኛ ቤተሰቦች ለአሜሪካ ድምጽ ተናግረዋል። በዚህ እስር ቤት በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ ልጅ ወይዘሪት ፖንቱ በቀለ ከሁለት ደቂቃ ደቂቃ ባልበለጠ ጊዜ ያየቻቸው አባቷን ለማነጋገር እንደተከለከለች ትናገራለች።
ምንም የተነገረን ነገር የለም። ስንቃቀብላችሁ መውጣት ነው ስለሚሉን እኛም አልጠየቅንም። ሰላም ብለን ስንቃቀብለን ብቻ ነው የወጣነው።
በእስር ላይ የሚገኘው የቀድሞ የሰማያዊ ፓርቲ ህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ እናት ወይዘሮ ሙጪት ተካ ዛሬን ጨምሮ ለሶስት ቀናት ልጃቸውን ተመላልሰው መጠየቃቸውን ገልጸው እርሳቸውም በጥቂት ደቂቃዎች ተወስነው እንዳዩት ይናገራሉ።
ድሮም እናደርገው ከ20 እስከ 30 ደቂቃ ድረስ ቁመን አውርተን እንደበት፣ አሁን ግን ምንም አይነት ንግግር የለም። ሰላም ሰላም ነው። ቅዳሜ ዕለት 5 ደቂቃ ይቻላል። ትናንትና 3 ደቂቃ፣ ዛሬ 5 ደቂቃ እና ደቂቃ እያስኩ ነበር ነው የሚገባው።
ሌላው በዚህ እስር ቤት የሚገኙት የኦሮሞ ፌዴራሊስት ኮንግረስ ጸሐፊ አቶ ደጀኔ ጣፋ ባለቤት ወይዘሮ አሰለፈች ሙላት ለአንድ ደቂቃ የማይሞላ ጊዜ ባለቤታቸውን እንዳዩ ገልጸው ከሁሉም በላይ ያሳሰባቸው የሚጠጣ ውሃ ለማስገባታቸው እንደሆነ ተናግረዋል።
በቃ አይታችሁ ብቻ ነው የምትመለሱ፣ የያዛችሁትን ምግብ ብቻ አቃብላችሁ ነው የምትመለሱ ነው ያሉን። እዚህ ብቻ ተጠባበቅን፣ ሌላ ነገር ማውራት አይቻልም። ምግብ ሰጥተናል፣ ግን ውሃ ከበፊት ከዛ እንገዛ ነበር ውሃ። አሁን ግን ውሃ ከውስጥ መግዛትም አይቻልም። በውጭ በኩል የነበረው ውሃ የሚሸጠው የለም። ሳንቲም ሰጥተናቸው ነበር በፊት የሚገዙት፣ አሁን ግን እሱም ተከልክሏል። በውሃው ምክንያት በጤንነት በጣም እያሳሰበን ነው። ከውስጥ ነው ውሃ፣ በታንከር የተጠራቀመ ውሃ ነው እየተጠቀሙ ያሉት። እሱ ችግር ሊያመጣባቸው ይችላል ብዬ የምሰጋው ነገር አለኝ እና እንደ ከዚህም በፊቱ ውሃ ገዝተን እንድንሰጣቸው ወይ ሳንቲም ገብቶ ራሳቸው ውሃ ከዛ ውስጥ አይላን እንዲገዙ ቢደረግልን መልካም ነው እላለሁ።
የፌዴራል ማረሚያ ቤቶች አስተዳደር ህዝብ ግንኙነት ዳይሬክተር አቶ ግዛቸው ተሰማ ስለ ጉዳዩ ማብራሪያ እንዲሰጡን ደውዬላቸው ነበር። ቅዳሜና እሁድ በነበረው የቤተሰብ ጉብኝት ቤተሰቦች ባልተለመደ ሁኔታ ቤተሰቦቻቸውን ለአንድ ደቂቃ ብቻ እንዲያዋቸው እንዳያነጋግሯቸው መከልከላቸውን ዛሬ ለአሜሪካ ድምጽ ተናግረው ነበር። ባልተለመደ ሁኔታ እንዳይነጋገሩ የተከለከለው ለምንድን ነው?
እኔ ምንም መረጃ የለኝም፣ ገና አሁን ከአንቺ መስማቴ ነው።
እንደዛ አልተደረጉም?
አይ አልተደረጉም። ተደረጉ ነው መረጃው የለኝም። አዲስ ነገር መፈጠሩን አላውቅም።
አቶ ግዛቸው ታዲያ ከማን ነው መጠየቅ የምንችለው? እንግዲህ እርስዎ የኮሚኒኬሽን ጉዳዮች ኃላፊ ኖት፣ የማረሚያ ቤቶች በአጠቃላይ እና ከማን እንጠይቃለን? ይህንን
እስኪ ሌላ ነገ ወይም እንትን በቢሮ ሰዓት ብታደርጊ ምናልባት ጠያቂ አንዱ ጋር ትል ነበረ። አሁን እንትን የለኝም።
አቶ ግዛቸው ተሰማ ጋር በድጋሚ ደውለን ጉዳዩን ለማጣራት ጥረታችንን እንቀጥላለን። የአቶ በቀለ ገርባ ልጅ ወይዘሪት ቦንቱ ይህ ውሳኔ የተላለፈው በሁሉም የቂሊንጦ ታሳሪዎች ላይ እንደሆነ ጠይቂያት ነበር።
እሱም ማወቅ አልቻልንም። መግባት አንችልም እኛ ሌላ ዞን መግባት አይፈቀድልንም። ከዚህ በፊት እኔ ሌላ ዞን አንድ ልጅ ሌላ ሰው ስለጠየኩኝ ለአንድ ሳምንት ቢማ አባትሽ ጋር አትገቢም ተብዬ ነበር እና እንደዚህ አይነት ስላለ አንገባም፣ ሌላ ዞን ሄደን አንጠይቅም።
በተጨማሪም ጉዳዩን ለማጣራት ወደ ቂሊንጦ ማረሚያ ቤት ያደረግነው የስልክ ሙከራ ስልኩ ባለመስራቱ ሊሳካልን አልቻለም።
ተከታዩም የመጽሔት ርዕስ ከዚያው ከአዲስ አበባ እና ሌሎች አካባቢዎች ጋር ያቆየናል። የኢትዮጵያ መንግስት በአዲሱ ዓመት ዋዜማ ከስር ከለቀቃቸው 720 እስረኞች መካከል በሽብር ወንጀል ተከሰው በእስር ላይ የነበሩት የኢትዮጵያ ሙስሊም ማህበረሰብ መፍትሄ አፈላላጊ ኮሚቴ አባላት ይገኙበታል። በፌዴራል ማረሚያ ቤቶች በቃሊቲ፣ ዝዋይ፣ ድሬዳዋና ሸዋሮቢት እንዲሁም የፌዴራል ማረሚያ ቤቶችን ስራ በውክልና ከሚያከናውኑ ወይም የሚያከናውኑ መሆናቸው ከተገለጠው ከደቡብና ከትግራይ ክልሎች እንዲሁም ሀረር ከሚገኙ ማረሚያ ቤቶች ይቅርታ እንዲደረግላቸው ለይቅርታ ቦርድ ከቀረቡ 755 ታራሚዎች መካከል 720ዎቹ መስፈርቱን በማሟላታቸው ተፈተዋል ሲል መንግስት አስታውቋል። የኢትዮጵያ ሙስሊሞች መፍትሄ አፈላላጊ ኮሚቴ አባላት ከነበሩት መካከል ሶስቱ የተፈቱት ከአራት ዓመታት እስራት በኋላ ነው። ሌሎች የኮሚቴው አባላትና ኮሚቴው እንዲፈቱ ሲጠይቁ የነበሩ ደጋፊዎቻቸው አሁንም በእስር ላይ እንደሚገኙ ተነግሯል። ጽዮን ግርማ አሁንም የዚህን ዘገባ ዝርዝር ይዛለች። ከእስር ከተፈቱት መፍትሄ አፈላላጊ ኮሚቴ አባላት መካከል የኮሚቴውን የህግ ተጠሪ ኡስታዝ ከሚል ሸምሱን አነጋግራ ተከታዩን አጠናቅራለች።
በጣም አመሰግናለሁ ኡስታዝ ካሚል ሸምሱ። እንኳን ለቤት አበቃህ እያልኩኝ መቼ ነው ከእስር የተፈታኸው? በምን አይነት ሁኔታስ ነው የተፈታኸው?
ከእስር የተፈታሁት የመጀመሪያ መፈታት ከቃሊቲ ግቢ የወጣሁት ሐሙስ ጠዋት ነው። ግን ሙሉ በሙሉ ከፖሊስ ጥበቃና ከፖሊስ የራቅኩት ቅዳሜ 8 ሰዓት አካባቢ እና የተፈታሁት መንግስት ያው ማረሚያ ቤት መጥቶ የሚመለከታቸው ሰዎች መንግስት ይቅርታ ሊጠይቅላችሁ ተቋሙ ይፈልጋል እና መንግስት ላይ ይቅርታ ሊያደርግላችሁ እንደሚፈልግ እንድገል ስለገለጸልን እናንተ ፍቃደኝነታችሁን ግለጹ ብሎ ፍቃደኝነታችንን ገልጸን በዛ መልኩ ነው በመንግስት ይቅርታ እንደውም በልዩ ይቅርታ ተብሎ ነው የተፈታ ነው።
3ኛ ቀንህ ነው ከእስር ከወጣ ማለት ነው እና እንዴት አገኘሃቸው? ቤተሰቦችህን ሁኔታውን እንዴት አገኘኸው?
ከአራት አመት በኋላ ያው ቤተሰቦችን በሰላም አግኝቻቸዋለሁ። ሁሉም በሰላም ነው ያሉት። ያው ቤተሰብ ማንም ቤተሰብ ከእስር ሲፈታ ደስ እንደሚለው እነሱም ደስተኛ ናቸው። እኔም አልሐምዱሊላህ የቀሩ ወንድሞች እዛ በመቅረታቸው ደስታችን ገና ነው። እንዲህ ብዬ ለመናገርም አንዳንድ ጊዜ ይቸግረኛል። አብረን አንድ ፋይል ላይ የነበርን 4 ወንድሞች ቀርተዋል። እነሱ ጉዳይ ስላለ እና አልሐምዱሊላህ ጥሩ ነው። ለማንኛውም
ከመፍትሄ አፈላላጊ ኮሚቴዎች ውስጥ ምን ያህል የምትሆኑት ተፈታችሁ?
አሁን በዚህኛው የተፈታ ነው 3 ነን። እኔ አቡበከርና ሼህ መከተንን የቀሩት አሁን 2 ናቸው ከኮሚቴ እና የእነሱ አህመድዲንና አህመድ ሙስጠፋ ቀርተዋል። እነሱ ተባባሪ ተብሎ ደግሞ እንደዚሁ የታሰሩት ውስጥም ደግሞ ካሊድ ኢብራሂምና ማህመድ አባቴ ቀርተዋል። ይሄ በእኛ ፋይል ላይ ያሉት እንጂ ከዚህ ፋይል ውጪ ደግሞ እኛ ኮሚቴዎቻችን ይፈቱ ብሎ ደግሞ የተለያዩ እንቅስቃሴ አድርጓል ተብሎ የታሰሩት ደግሞ ወደ 3 ፋይል የሚሆን ደግሞ ከ50 በላይ የሚሆኑ ሰዎች ቀርተዋል።
እንግዲህ ከዚህ ከሙስሊም ጉዳይ ጋር በተያያዘ ሌሎች የታሰሩ ሰዎችም አሉ። ጋዜጠኞችም ታስረዋል። እንደዚሁም ደግሞ ሌሎች ተማሪዎችም ከዚሁ ጋር በተያያዘ ታስረዋል እና በአጠቃላይ የተፈታው ሰው ምን ያህል ነው?
በጣም ብዙ ነው ማለት በተለያየ ጊዜ ታስሮ የሚፈቱ በአንድ ጊዜ ብቻ ወደ 70 ልጆች እንደዚሁ ታስሮ በተለያየ ጊዜ ተፈቱ አሉ። የተወሰነ 10 ወር 11 ወር አመት ከ8 ወር እንዲህ በተለያየ ጊዜ የታሰሩ በዚህ ጉዳይ ላይ የተፈቱ ሰዎች አሉ። አሁንም በተለያዩ ቦታዎች ላይ እኔ አሁን የነገርኩሽ 50 ምናምን ይሆናሉ ያልኩሽ አዲስ አበባ ማረሚያ ቤት ስር ባሉት እስር ቤቶች እንጂ በተለያዩ ቦታዎች ላይም እንደዚሁ የታሰሩ ያሉ ሰዎች አሉ። በክፍለ ሀገር ተፈርዶባቸውም ገና ጉዳያቸውም በሂደት ላይ ያሉ ብዙ ሰዎች አሉ።
ምን ያህል ነው የታስረህ የነበረው? ምን ያህል ነው ተፈርዶብህ የነበረው? ምን ያህል ይቀርህ ነበር?
የተፈረደብኝ 22 አመት ነው። ያሁ ከ22 አመት 4 አመት አካባቢ ነው የታሰርኩት። በአጠቃላይ አመክሮ እንኳን ቢቀነስ 3 አመት ከ9 ወር አካባቢ መታሰር ነበረብኝ። የቀረው 9 አመት ከምናምን አካባቢ በላይ ነው ማለት ነው።
አንድ መግለጫ አውጥታችኋል ከኢትዮጵያ ሙስሊሞች መፍትሄ አፈላላጊ ኮሚቴ የሚል እና እንደው አጠር አድርገህ የዚህ መግለጫ ይዘት ምንድን ነው የሚለውን ለአድማጮቻችን።
ያው መግለጫው ወጥተዋል። እኛ ሀሳቡን ነው በነበረው መስመር ላይ ወንድሞች አቅርበን በዛ አይነት መልኩ እንዲወጣ ነው የነበረው። ይዘቱ በዋነኝነት ሀገራችን ያለችበትን ተጨባጭን በማስመልከት እና ሁሉም ሰው ይሄ ሀገር ጉዳይ የሚመለከተው እና የሚያሳስበው ስለሆነ በተወሰነ ደረጃ እኛም ኃላፊነታችንን ከመወጣት አንጻር ሁሉምንም ማህበረሰብ ክፍል መንግስትንም ጨምሮ በጉዳዩ ዙሪያ ቆም ብሎ ማሰብ እንደሚያስፈልግና መሰረታዊ የሆነ መፍትሄ እንደሚያስፈልገው ሁሉም ከግጭትና ካላስፈላጊ ነገሮች መራቅ እንዳለባቸው ሁሉም ደግሞ ሀገራዊ ግዴታውን መወጣት እንዳለበት ይህንን በማስመልከት ነው። ይሄ ደግሞ ያው ማንም ሰው ኃላፊነት የሚሰማውና የሀገር ጉዳይ ይመለከተኛል የሚለው ሰው የሚያደርገው ነው ያደረግነው።
ዛሬ የሙስሊም በዓል ነው እና በዚህ አጋጣሚ በዓሉን አስመልክተህ የምትለው ነገር ካለ?
እሺ፣ እናንተን በመጀመሪያ ደረጃ እናንተንም ችን አመሰግናለሁኝ። በመቀጠል የኢትዮጵያ ሕዝብን በአጠቃላይ አመሰግናለሁኝ። በተለይ ደግሞ የኢትዮጵያ ሙስሊሞች በዚህ ሂደት ውስጥ ከጎናችን ቆሞ ቤተሰቦቻችን ጎን ቆሞ አንድም ቀን ሳይለዩን የበኩላቸውን ሲያበረክቱ ለነበሩ ሰዎች በሙሉ አላህ እንኳን ለዚህ በዓል በሰላም አደረሳችሁ። በዓሉንም የሰላም የፍቅር መልካም ነገር ሁሉ ሀገራችን ሁላችንም ተከባብረን ተፋቅረን ተዋደን የምንኖርባት ሀገር አላህ እንዲያደርግልን በዚህ አጋጣሚ ኢንሻአላህ ዱዓይንም ድመናይንም አቀርባለሁኝ። የእሱንም እንኳን አደረሳችሁ እላለሁኝ።
በጣም አመሰግናለሁ ካሚል፣ እግዚአብሔር ይስጥልኝ።
አመሰግናለሁኝ በጣም
ሰላሙን። መልካም በዓል።
ደህና ሁኝ።
ዛሬ በእስልምና እምነት ተከታዮች ዘንድ የኢድ አል አድሃ በዓል እየተከበረ ነው። ከኢትዮጵያና ከዋሽንግተን ዲሲ በዓሉን እያከበሩ ያሉ መስተዋት አራጋው አነጋግራ ነበር። ዋሽንግተን ዲሲ በዓሉን በማክበር ላይ ከነበሩት የእስልምና ሃይማኖት መሪዎች መካከል ኢማም ሼክ ኻሊድ ሞሐመድ ኦማር ባስተላለፉት የእንኳን አደረሳችሁ መልእክት ይጀመራል።
الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد قديه زاري واشنطن دي سي نا أكابابي يالو مؤمنان باند ميدالي تسباسبن يهنن إيد الأدحان بطرو هنيتا أكبرنال بزيم مقاتامي باقر بيتوستيالو بعالم لا يالو إتيوبياي مؤمنان እንኳን ለዚህ ለዒድ አልአድሃ አላህ ሱብሃነሁ ወተዓላ አደረሳችሁ ብዬ ልባዊ ምኞቴን እገልጻለሁ። ይሄንን ዒድ አላህ ሱብሃነሁ ወተዓላ የሰላም የብልጽግና ያድርግልን ብለን ከጌታችን ከአላህ ሱብሃነሁ ወተዓላ እንማጸናለን። ከዛ በተረፈ እንግዲህ ሀገራችን በአሁኑ ጊዜ ያለችበት ሁኔታ የሚያሳዝን ነው። ይሄንን በላ ወይም ክፋት አላህ ሱብሃነሁ ወተዓላ አንስቶ አገራችንን የሰላም የኩልነት የፍትህ እንዲያደርግልንና መጪው ዒድ ይህንን የምንከጅለውን ያሰብነውን አግኝተን በደስታ የምንሞላ አላህ ያድርግልን። በዚህ በአጋጣሚ ደግሞ የተፈቱ ወንድሞቻችን የሙስሊም መፍትሄ አፈላላጊ ኮሚቴዎችን ለቤተሰቦቻቸውም እንኳን ደስ አላችሁ እላለሁ። እንደዚሁም ደግሞ ቀሪዎቹንም እስረኞች ሙሉ ለሙሉ አላህ ሱብሃነሁ ወተዓላ እንዲፈታቸው አላህን እንማጸናለን። እነዛ ሙስሊም ወንድሞቻችን የታሰሩበትንም አላማ ጥያቄዎቻቸው ሙሉ ለሙሉ እንደሚፈቱ እንዲፈቱም ደግሞ እንጠይቃለን። ከዛ በተረፈ በኦሮሚያም በአማራም ክልሎች በጋምቤላም በሌሎች አካባቢ የሞቱትን ኢትዮጵያውያኖች ለቤተሰቦቻቸው ጽናትን እንመኛለን እንለምናለን። ለቆሰሉት ፈውስን እንመኛለን እንለምናለን። ጌታችንን አላህን ሱብሃነሁ ወተዓላ አላህ ሀገራችንን ሰላም እንዲያመጣባትና የፍትህ የሰላም የእኩልነት አላህ እንዲያደርግልን ጌታችንን እንማጸናለን። ኢድ ሙባረክ።
በዓሉ ምን ይመስላል ዛሬ?
በጣም ደማቅ ነበር። እጅግ ደስ የሚል ነው። እኔ በአጋጣሚ የሰገድኩት ወደ ቡራዩ አካባቢ ነበርኩኝ። እዛ አካባቢ ነው የሰገድኩት። አሁን ግን በአጋጣሚ ያለሁት ቲያሳ አካባቢ በኒን ሰፈር ነው ያለሁት። አጋጣሚ ያው ሁለት ቤተሰብ ነው ያለኝ እና ከፊሉን እዛ አካባቢ ቆይቼ አሁን ደግሞ ከፊል ባለኝ ሰዓት ደግሞ ወደዚህኛው ቤተሰብ መጥቼ ነው።
እንግዲህ ሰሞኑን በጸሎት ላይ ነው ያሳለፋችሁት። ዛሬ ደግሞ በዓሉ ቀን ነው። ጸሎትም ጠዋት አድርጋችኋል። እንዴት ነበር የጸሎት ፕሮግራሙ?
የጸሎት ፕሮግራሙ አሁን እኛ በነበርንበት አካባቢ በሰላም የተጠናቀቀው ምንም የተለየ ክስተት አልነበረውም። ሰግደናል። ከዚያ በኋላ ተክቢራ ነበር መጀመሪያ ሲባል የነበረው። ከተክቢራው ከተጠናቀቀ በኋላ የስግደት ፕሮግራሙ ነው የተጀመረው። ሰላት ሰገድን። ከዚያ በኋላ ኢማሙ ኹጥባ እያደረጉ ነበር። እሳቸው ኹጥባውን ከጨረሱ በኋላ እንግዲህ ሁሉም ወደ የቤቱ ተመልሶ ያለውን የእርድ ፕሮግራም ነው እንግዲህ ከዚያ የፈጸሙ ነው። ዋና በዓሉ ለየት የሚያደርገው ከረመዳን ጾም ፍቺ ይሄኛው እርድ ጋር የተያያዘ ነው። በቀጥታ እርዱ ራሱ አላማው የሚፈለግበት ግቡ ራሱ ኢብራሂም አለይሂ ሰላም ወይም አብርሃም ልጁን እስማኤልን ለመስዋዕትነት ያቀረበበትን ያንን ታሪክ ለማሰብ ለማስታወስ ነው እና ያንን እያሰበ ነው ህዝበ ሙስሊሙ የሚያርደው። ልጁን ለማረድ መስዋዕት አቅርቦ ልጅህን አትረድ፣ ህልምህንን አድርገሃል፣ በዚያ ፈንታ ይህንን በግ ተክተንሃል ብሎ አላህ ለኢብራሂም አዘዘው። በዚሁ መሰረት በልጁ ፈንታ በጉን አረደ። ያንን ታሪካዊ ክስተት ለማሰብ የሚፈጸም እርድ ስርዓት ነው።
እሺ፣ መልካም በዓል ይሁንልዎት።
ለሁላችንም ኢድ
ሙባረክ። ያው እንግዲህ በዓላችን አሪፍ ነበር። ያው ሰሞኑን ከስራ ውጭ ነበር። አምስት ቀን ስድስት ቀን ስራ አልነበረም ከተማችን ውስጥ። ያው ትላንትና የክርስቲያኖች ወገኖቻችን አመት በዓል ነበር። ያው መዝጋት ነበረብን። ብዙም ከተማውም እንደ ድሮ አይደለም፣ ተቃውሞ ነበር። ያው እኛ ደግሞ ሁሉም ስለዘጋ ዘግተናል። ሌሎች በዛ ምክንያት ጥሩ ነበር፣ ግን በዓላችን በጣም እኛ ፈርተን ነበር። ባለፈው በዛ በሰልፉ ብዙ ሶስት ተጎድቶ ስለነበር አሁንም የብዙ ሰራዊት አለ ከተማ ውስጥ፣ በዛ አይነት ነገር ይከሰታል ብለን በፈርተን ነበር። ህዝቡም በጣም በነገራችን ላይ የዚህ አካባቢ ሰው በጣም ሰላማዊ ሰው
የት አካባቢ
ነው? አርሲ ውስጥ ነው። አፈሳ የሚባል ሀገር ምርጥ ሀገር ነው። ሰላማዊ ሀገር ነው። ህዝቡን ማድረግ ያለበትን የሚያቅሰው ነው። በቃ አሁን ካለበት ችግር ጋር በሰላማዊ መንገድ የሚገልጽ ነው። በ89 ነው እዚህ ሀገር የገባሁት። ለልጅነቴ ነው። ግን አሁን አግብቻለሁ፣ የልጅ አለው፣ ከዚህ ትልቅ ሰው ተብያለሁ። ግን ጥሩ ሰው በቃ ይህ ባለ ትምክህተኛ ነው የሞላበት አይደለም እንደሚባለው መጥፎም ህዝብ ያለበት አይደለም። ምርጥ ሀገር በ ማንም ኢትዮጵያዊ በፌስታል መጥቶ ሀብታ የሚሆንበት ሀገር አካባቢውን ልንገር ሲሉ ነው። ያው እምነታችንም ያው በጣም ሰፊ ነበረ። በጣም በሚያምር ሁኔታ እና በጸጥታ ጥሩ ነው። በጥሩ ሁኔታ አልፎ አልሐምዱሊላህ።
በጣም ነው አመሰግነው። የት ነው ተወልደሽ ያደግሽው? በዚህ
አጋጣሚ ሲሉ አካባቢ ማንን ትምህርት ቤት ሲል
ለቤተሰቦችሽ እንኳን አደረሳችሁ ማለት ለምትፈልጊው ሰው እድሉ
ና። ባለቤቴ በጣም የምወደው ማከብረው ውዱ ባለቤቴ እንኳን አደረሰ። ለቤተሰቦች ክርስቲያን ናቸው በነገራችን ላይ። በተረፈ ለክርስቲያን ወገኖቻችን እንኳን አደረሳችሁ። ለእኔም በሙሉ አሳሳ ውስጥ ላለ ህዝብ ሙስሊም በሙሉ እንኳን አደረሳችሁ። እንትንም እንኳን አደረሰ።
እንኳን አብረ አደረሰን። ኢድ ሙባረክ።
አሰላሙ አለይኩም አሰላሙ አለይኩም ተቀበለላህ ቢናው ሚንኩም። አሰላሙ አለይኩም አሰላሙ አለይኩም ተቀበለላህ ቢናው ሚንኩም። አልሐምዱሊላህ ወጣልን ሂዱ የመደሰች የመዋደዱ መሰባሰቢያ ወዳጅ ዘመዱ ኒዕማው ሰጠን እንበላ አልሐምዱ እንበላ አልሐምዱ። ያለው ለሌለው ያለው ሰጥቶ ኢድን ያከብራል ደስታ ዳግቶ። ሕፃን ትልቁ ሴት ሆነ ወንዱ በሸሪያው ደም ደምቆ በኢዱ ደምቆ በኢዱ። ለኢዱ ሶላት
ተቀበለላህ
ሙስሊም ወጥቶ
ቢናውሚኩ
በአንድ ላይ ሆኖ
ተቀበለላህ
ፍቅሩን አጽንቶ
ቢናውሚኩ።
ቢሊዮን ሙስሊሞች በዓለም ላይ ያሉ በኢድ ተደስተው በአንድ ቀን ዋሉ። የእስልምና ኒዕማ አያልቅም ተቆጥሮ በጋራ አስደሰትን አላህ ኢድን ፈጥሮ አላህ ኢድን ፈጥሮ። ወሩን የጾመው
ተቀበለላህ
አንድ ሲያፈጥር።
የኢዳል አድሃ በዓል መታሰቢያ ስነ ስርዓት የተመለከተ ነበር የሰማችሁት። አድማጮች፣ ለእምነቱ ተከታይ ለሆናችሁ የእስልምና እምነት ተከታዮች አድማጮቻችን በሙሉ እንኳን አደረሳችሁ እንላለን። የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን።
የሁለተኛውን አጋማሽ ስርጭታችንን ዘልቀናል። አድማጮች፣ ለዚህ ክፍል ቀዳሚ ወዳደረግነው ቅንብር ነው የምንሻገረው። ወደ ምዕራብ ዩናይትድ ስቴትስ ይወስደናል። ቆንጅት ታየነች ያዘጋጀችው። ቆንጅት
አሉላ፣ የወቅቱ የሰዎች ሕይወት እየጠፋ ያለበት የኢትዮጵያ ሁኔታ ጭንቀትና ውጥረት ከመፍጠሩ አኳያ በተለያዩ ቤተ እምነቶች የጸሎት ስነ ስርዓት ምህላም እየተካሄደ ነው። እናም ሎስ አንጀለስ ከተማ የሚገኘው የቅድስት ማርያም ቤተ ክርስቲያን የሚያገለግሉት መላከ ሕይወት አባ ቶማስ ወልደ ዮሐንስን ጠዋት ላይ በስልክ አግኝቻቸው ነበረ። እስከ ትናንት ስለዘለቀው ጸሎት አውስተውናል። ሀገሪቱን አሁን ላለው ሁኔታ ያበቃት ይላሉ አባ፣ መሪዎች አንደበት እንጂ ጆሮ በማጣታቸው ነው። ሽማግሎችን፣ የሃይማኖት አባቶችን አልሰማ ብለው ነው ይላሉ አባ። ወደ እግዚአብሔር አቤት ማለት ብቻ ነው የሚሻለው ይላሉ። እንስማ።
ሰሞኑን ህጋዊው ቅዱስ ሲኖዶስ ባወጣው የጾም የጸሎት የሀዘን አዋጅ መሰረት ለሰባት ቀናት በጾም በጸሎት በምህላ ተጸምዶ ህዝቡ ለአንድ ሳምንት ያህል ከቤተ ክርስቲያን ሳይቀር ሳያበኩር በዚህ ሲጸልይ ሲያለቅስ ሲያዝን የሰነበተው። ነገር ግን ያው ትላንትና በዕለተ ሰንበት ቅዳሴ በኋላ ያው ሁሉም በየሃይማኖቱ ሲጸልይ ነው የሰነበተውና ትላንትና ግን በብሔራዊ ደረጃ ሁሉም ተሰባስቦ ወንድማማች የሆነው ህዝቡ ሁሉ ስለ ሀገሩ ሲያለቅስ ሲያነባ፣ በተለይ ደግሞ በኢትዮጵያ ውስጥ የሚደረገውን ግፍ የሚያስታውሱ የሚያዘክሩ አንዳንድ ፎቶዎች እና ድምጾችን በሰማ ጊዜ እርስ በራሱ በእንባ እየተራጨ በሀዘን እየተራጨ በአዲስ አመት አውደ አመቱን ሁሉ ረስቶ በዚህ ሁኔታ ነው ትላንትና ያመሸ ነው።
እንግዲህ አዲስ አመት እንደመሆኑ አባ ለመጪው ጊዜ ምንድን ነው የሚሻለው ይላሉ?
የሚሻለው እንግዲህ የመጀመሪያው ደረጃ ወደ እግዚአብሔር ማልቀስ ነው። ምክንያቱም የዘመናት ሁሉ ባለቤት እሱ ነው። የፍትህ ሁሉ ባለቤት እርሱ ስለሆነ እርሱ ይህንን የጠቆረውን የጨለመውን የጨከነውን የሰዎችን ልብ ወደ መራራቱ አምጥቶ ወንድማማቾች እርስ በራሳቸው ተዋደውና ተፋቅረው እንደ ቀድሞ አባቶቻችን እንዲኖሩ ማድረግ የሚችል እግዚአብሔር ነው እና በመጀመሪያ ደረጃ ያለው እንትን ወደ እግዚአብሔር መጸለይና ማልቀስ።
ልካውን እንደርሶ በተለያዩ የሃይማኖት አባቶች በአገር ሽማግሌዎችስ ምን መደረግ አለበት አባ?
በአገር ሽማግሌዎች እንግዲህ መደረግ ያለበትን ነገር መቼም አስቀድሞም ሲደረግ የኖር ያንን ለማድረግ ተሞክሯል። ትልቁ ነገር ግን ምንድን ነው? እሱ እንግዲህ የሮብዓም አይነት ንጉሥ ነው ያለው። ይሄ የሮብዓም ንጉሥ የሚባለው የሶሎሞን ልጅ ነው። ሶሎሞን ካረፈ በኋላ ሮብዓም ነግሶ ነበረ። ሮብዓምን ህዝቡ ጥያቄ ጠይቆ ነበረ። ቀንበር በስቶብናል፣ ከብዶናል፣ እና ያስተዳደሩ ሁኔታ ምን ይሻለናል፣ ልታቀልልን ትችላለህን ብለው ህዝቡ ጠይቆ ነበረ። ሮብዓም የአባቱ አማካሪዎች የነበሩትን ታላላቅ ሽማግሌዎችን አማክሮ ተገቢ ነው የህዝቡ ጥያቄ፣ ለዚህ ህዝብ አንተ መልስ ብትሰጠው፣ ለዚህ ህዝብ ተገዥነትህን ብታሳይ፣ አገልጋይነትን ብታሳይ የህዝብ ያገለግልሃል ብለው መክረውት ነበር። ነገር ግን እሱን ከሚመስሉ ሰዎች እንደገና ተማክሮ የለም፣ ይህንን ህዝብ ከበደኝ የሚለውን ቀንበር ወደኋላ ትተ የተሻለውን የበለጠውን ማሸከም ቀጥቀጠህ ልትገዛው ያስፈልጋል እንጂ እንዲህ ያለው ህዝባዊ ጥያቄ አስፈላጊ አይደለም ብለው ስለመከሩት የእነኛ የትልልቆችን ሽማግሌዎችን ምክር ትቶ እሱን በሚመስሉ ሰዎች የተመከረውን ምክር አንግቦ በመነሳቱ እስራኤልን የሚያህል ታላቅ ህዝብ፣ እስራኤልን የሚያህል ታላቅ መንግስት ለሁለት የተከፈለበት ትልቁ ምክንያት አማካሪዎችን፣ ሽማግሌዎችን፣ መካሪዎችን ባለመስማት ነው። ስለዚህ የዚህ ገዢ ትልቁ ችግርም አንደበት እንጂ ጆሮ የሌለው በመሆኑ ነው። እኔ ብቻ ነኝ የማውቀው ስለሚል ይሄ ነው ትልቁን ችግር የፈጠረው። ህዝቡ አይሰማም፣ ሽማግሌዎች አይሰሙም፣ የሃይማኖት አባቶች እንዳይሰሙ አድርጎ ራሱ አዲስ ስርዓት አውጥቶ ህጋዊውን የኢትዮጵያ ፓትርያርክን አውርዶ አሳዶ በአዲስ ነገር ነገሮችን ሁሉ ስለጀመረ ከዓለምም ከህግም ከቤተ ክርስቲያንም ከተጨባጭ ነገሮች በራቀ መልኩ የሚኖር ስለሆነ ትልቁን ችግር የፈጠረው አማካሪዎችና ሽማግሌዎችን ባለመስማቱ ነው።
ከበደ እንግዲህ በምስረታ ላይ የሚገኘው የፖለቲካ ፓርቲዎች ጥምረት።
ክቡራትና ክቡራን አድማጮች፣ ለተፈጠረው ስህተት ይቅርታ እንጠይቃለን። የሰማናቸው ከሎስ አንጀለስ ቅድስት ማርያም ቤተ ክርስቲያን መላከ ሕይወት አባ ቶማስ ወልደ ዮሐንስን ነበረ። እጅጉን አድርገን እናመሰግናለን። ወደ ቀጣዩ ዝግጅት ስናልፍ ቀደም ሲል በእስክንድር በቅንጫቢ ወደ ተሰማው የተቃዋሚ ድርጅቶች ህብረትን መግለጫ ወደሚመለከተው እንሂድ።
የፖለቲካ ፓርቲዎች ጥምረት በሚል ራሳቸውን ያሰባሰቡ 16 የተቃዋሚ ድርጅቶች ሰሞኑን ባወጡት መግለጫ ግጭቶች ኢህአዴግ በጀመረው መንገድ ሊፈቱ እንደማይችሉ አስታወቁ። የጸጥታ ኃይሎች የሚፈጽሙትን ድብደባና ግድያም እንዲያቆሙ ሲሉ ጥሪ አቅርበዋል። ፓርቲዎቹም ለወቅቱ የዜጎች ጥያቄ መፍትሄ ለማስገኘት በጥምረት እንዲሰሩ ጠይቀዋል። የፓርቲዎቹን ጥምረት የሚያስተባብሩት የኢትዮጵያውያን ዲሞክራቲክ ፓርቲ የኢዴፓ ፕሬዝዳንት ዶክተር ጫኔ ከበደ ሌሎች የፖለቲካ ድርጅቶችም እንደሚቀላቀሏቸው ያላቸውን ተስፋ ገልጠዋል። ባለፈው አርብ የተጀመረው ውይይት ይቀጥላል። ዶክተር ጫኔን ያነጋገረው እስክንድር ፍሬው ነው።
በጣም አመሰግናለሁ ስለ ጊዜዎት ዶክተር ጫኔ ከበደ። እንግዲህ በምስረታ ላይ የሚገኘው የፖለቲካ ፓርቲዎች ጥምረት አስተባባሪ እንዲሁም የኢትዮጵያን ዲሞክራሲያዊ ፓርቲ ኢዴፓ ፕሬዝዳንት፣ እንዴት ነው ወደ ጥምረት የመጣችሁት? እስካሁን በተናጠል መግለጫ ማውጣታችሁ ይታወቃል። ፓርቲዎች፣ የተለያዩ ተቃዋሚ ፓርቲዎች ወቅታዊውን የኢትዮጵያ ሁኔታ አስመልክታችሁ ለመጀመሪያ ጊዜ በጋራ 16 ፓርቲዎች መግለጫ ሰጥታችኋል። ምንድን ነው ያሰባሰባችሁ?
አመሰግናለሁ እስክንድር። ይሄ አስተሳሰብ የመነጨው ከመጀመሪያውኑ አንድ መንግስታዊ ያልሆነ አገር በቀል ድርጅት የሰላም የመግባባት እና የአንድነት ሰላም ማህበር የሚባል በሱ አማካይነት ነው መሰባሰብ የቻልነው። የተሰባሰብነውም ከበጎ ፈቃድና ከሀገራዊ ስሜትና መልካም የፖለቲካ አመለካከት ይዘን ነው እኛ ወደዚህ አስተሳሰብ የመጣ ነው። አሁን አገሪቱ ያለችበት ተጨባጭ ሁኔታ፣ በየአካባቢው እየተደረጉ ያሉት የአፈና፣ የግድያ፣ የእስራት ሂደቶች እና ያልተመጣጠነ የመንግስት እርምጃ መጪውን የፖለቲካ ስርዓት አሁን ላይም ቁመን መንግስት እያራመደ ያለውን የፖለቲካ ስርዓት ሁሉም በየራሱ የፖለቲካ ፓርቲዎች የገመገመበት ሂደት ስለነበር ያንን መሰረት አድርገን ለበርካታ ጊዜያት በአጭር ጊዜ የፖለቲካ ፓርቲዎች ተደዋውለንም ፊት ለፊት ተገናኝተንም እንድንሰባሰብ ግፊት አንዱ አንዱን እያደረገ በዛ መሰረት ስለ ሀገራዊ ጉዳይ መነጋገር ስላለብን በዚህ መሰረት ነው እንግዲህ ለመሰባሰብ የሞከር ነው።
እዚህ እንግዲህ ዶክተር ጫኔ ለምሳሌ 16 ይላል የፓርቲዎቹ ስም። ሁሉንም ኢትዮጵያ ውስጥ ያሉ ተቃዋሚ ፓርቲዎች ነው ለማካተት ጥረት የተደረገው? ስትደዋወሉ ወይ ደግሞ ጥረት ስታደርጉ እርስ በርሳችሁ ግንኙነት ስትፈጥሩና ያ ቅድም የጠቀሱት ማህበርም ቀርቦ ሲያነጋግራችሁ በዚህ መንገድ መስራት እንድትችሉ ሁሉንም ፓርቲዎች ለማካተት ሙከራ ተደርጎ ነበር?
አዎ፣ አሁን ባልኩ የሰላም ማህበር አማካኝነት ለሁሉም ፓርቲዎች ጥሪ ተደርጓል። የሰላም ማህበር ከዓላማው አንጻር የፖለቲካ ፓርቲዎችን በምርጫ ቦርድ በህጋዊነት ተመዝግበው የሚንቀሳቀሱ የፖለቲካ ፓርቲዎችን ሁሉንም ጥሪ እንዳስተላለፈ ገልጾልናል።
የፖለቲካ ፓርቲዎች ሳይሆን ተቃዋሚ የፖለቲካ ፓርቲዎች?
ተቃዋሚ የፖለቲካ
ለኢህአዴግ ጥሪ አልቀረበም
ለጊዜው። ይሄንን መሰባሰብ እንዲችሉና መጀመሪያ የተቋሚ የፖለቲካ ፓርቲዎች ልዩነታቸውን ወደ ጎን ትተው በሀገራዊ ጉዳይ ላይ መነጋገር እንዳለባቸው ይህንን ዓላማ አድርጎ ነው እንግዲህ ጥሪ ለማድረግ ጥረት ያደረገው። በሌላ መልኩ በእርግጥ የሃይማኖት ተቋማትንና መንግስትንም እንደዚሁ በሌላ መድረክ ጥሪ ያደረገበት አካሄድ እንዳለ ገልጾልናል። በእኛ በኩል ግን የተቋሚ የፖለቲካ
በሌላ መድረክ ሲባል ይሄንን የአሁኑን ጥምረት እንዲቀላቀሉ ሳይሆን
በሌላ መድረክ ወደፊት ለሚፈጠረው ብሔራዊ የእርቅ አጀንዳ ቀርጾ ያንን ወደ ተግባር ሊቀይር የሚችል አንድ ኮንፈረንስ ማዘጋጀት ከተቻለ ሌሎችም ኢህአዴግንም ጨምሮ መሳተፍ እንዳለበት በዛ በኩል ጥሪ እንዳስተላለፈ ገልጾልናል። በእኛ በኩል ግን የተቋሚ የፖለቲካ ፓርቲዎች ምንም የሰፋ ልዩነት በሌለበት ሁኔታ በሀገር ጉዳይ ላይ መነጋገር የግድ ስላለና እኛው ራሳችን መግባባት ስላለብን መጀመሪያ በዚህ ዙሪያ ላይ ነው በርካታ ስብሰባዎችን ከ7-8 ያላነሱ ጊዜ ተሰብስበን ነው ወደዚህ ደረጃ ለመድረስ የቻልነው። ስለዚህ ከዚህ አንጻር ነው እንድንሰባሰብና አላማችንን ወደ አንድ አቅጣጫ አምጥተን ህዝቡን መታደግ አለብን ብለን በቁርጠኝነት የተነሳነው።
ወቅታዊ ሁኔታ ነው እንድትሰባሰቡ ያደረጋችሁ?
ይሄ ጉዳይ እንድንሰባሰብ ያደረገን የሁሉም ፓርቲዎች ስሜትና ፍላጎት በሀገሪቱ አንድነትና ብሔራዊ ስሜት ላይ በዛ ላይ ያነጣጠረ ነው። ካሁን ድረስ ለበርካታ ጊዜያት በልዩነት ሲሰራበት የተመጣበት ሂደት ነው ያለው። ለ25 ዓመታት ከአንድነት ይልቅ ልዩነት በጣም ገዝፎ ሲሰበክበት የቆየበት ሂደት ነው ያለው። የመልካም አስተዳደር ችግሮችም፣ ፌዴራሊዝም ችግሮችም፣ ሌሎችንም በጎሰኝነት ላይ የተመሰረቱ አጠቃላይ ሂደቶች በሁሉም የፖለቲካ ፓርቲዎች አስተሳሰብ ውስጥ ሲንጸባረቅ የቆየ ነው። ስለዚህ ሁሉም የተቃዋሚ የፖለቲካ ፓርቲዎች አስተሳሰብ ይሄንን በየግላቸው በተለያየ ጊዜ መግለጫዎች መስጠታቸው ምንም የሚጠበቅ ነው። ግን ይሄንን አስተሳሰብ ደግሞ ጉልበት ለመስጠት ኃይል ለመስጠት ድምጻችንንም በዛ እንዲል፣ ድምጽ በበዛ ቁጥር ኃይል ይፈጠራል። ድምጻችን ሚያን ያ ሊሰማ የሚችልበት መድረክ መፍጠር ግን የግድ አስፈላጊ ሆኖ ስላገኘል።
ዶክተር ቻኔ እዚህ ላይ አንድ የሚነሳ ጥያቄ አለ። አሁን እናንተ ጥምረት መፍጠራችሁ ከተነገረ በኋላ አገሪቱ ውስጥ ለረጅም አመታት ሲንቀሳቀሱ ከቆዩ ፓርቲዎች ውስጥ አንዳንዶቹ ወይም የተወሰኑት በዚህ ጥምረት ውስጥ አልተካተቱም የሚል ትችት ይነሳል። ምንድነው ምክንያቱ?
ለበርካታ አመታት በትግሉ ውስጥ የነበሩ የፖለቲካ ፓርቲዎች መኖራቸው ይታወቃል። ነገር ግን እዚህም አሁን የተሳተፈን ድርጅቶች ትናንት የተፈጠርነን ማለት አንችልም። ለበርካታ አመታት በዚህ በፖለቲካ ሂደቱ ውስጥ ሲሳተፉ የነበሩ ክልላዊና ሀገር አቀፍ ፓርቲዎች ናቸው። በራሳቸው ሌላ አንድ የመድረክ ስብስቦች ናቸው። ስለዚህ እነሱ በራሳቸው ቢቀጥሉ በእኛ በኩል ሐሳባቸውንና ለእንትናቸውን እናከብራለን። መቼም ቢሆን ሌሎቹ ቅድም እንዳልከው መያድ፣ ሰማያዊ በእኛ በኩል መድረኮችን አብሮ ሲሳተፉ የቆዩ ናቸው። ግን ወደፊትም የራሳቸውን የፖለቲካ ውሳኔና በራሳቸው አካሄድ አስተካክለው እስኪመጡ ድረስ ጊዜ መስጠትም ስላስፈለገ ለአሁኑ ወቅታዊ የሆነ ጉዳይ ላይ ግን በመግለጫው ዙሪያ ላይ መሳተፍ እንዳልቻሉ ነው። ነገር ግን ወደፊት ለሚኖረን የብሔራዊ እርቅ አጀንዳ ተሳትፎ ውስጥ ግን በእርግጠኝነት እነዚህ አካሎችም ተካተው ይሳተፋሉ የሚል እምነት አለን።
ዶክተር ጫኔ ከበደ የኢትዮጵያን ዲሞክራሲያዊ ፓርቲ ኢዴፓ ፕሬዝዳንት፣ እንደዚሁም አዲስ የተቋቋመው የፖለቲካ ፓርቲዎች ጥምረት አስተባባሪ፣ በጣም አመሰግናለሁ ስለ ጊዜዎት በአሜሪካ ድምጽ ሬዲዮ አድማጮች ስም።
እግዚአብሔር ይስጥልኝ እስክንድር፣ እኔም አመሰግናለሁ።
እስክንድርን እኛም እናመሰግናለን። አድማጮች፣ ወደ መጨረሻው ሳምንታዊ ቅንብር እንሻገር። ስፖርት፣ አዘጋጅና አቅራቢ ሰለሞን ክፍሌ።
እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። የአካል ጉዳተኞች በሚሳተፉበት የሪዮ ፓራሊምፒክስ የብር ሜዳሊያ ተሸላሚው ኢትዮጵያዊ ታምሩ ደምሴ በፍጻሜውና ሽልማት መቀበያ ፖዲየሙ ላይ የተቃውሞ ምልክት አሳየ። በብራሰልሱ የዳያመንድ ሊግ በሴቶቹ 5000 አልማዝ አያና ድል ተቀዳጀች። በእግር ኳስ የሴቶቹ የመካከለኛና ምስራቅ አፍሪካ ዋንጫ ውድድር ተጀመረ። እነዚህን ይዘናል፣ አብራችሁን ቆዩ። የ2016ቱ የሪዮ ፓራሊምፒክስ ለአራት ቀናት ሲካሄድ ቆይቶ ትላንት ተጠናቋል። ኢትዮጵያዊው ታምሩ ደምሴ በዚህ የአካል ጉዳተኞች በሚሳተፉበት የሪዮ ፓራሊምፒክ በ1500 በሁለተኝነት አጠናቆ የብር ሜዳሊያ ተሸልሟል። አትሌቱ ሩጫውን ሲያበቃና ሽልማት መቀበያ ፖዲየሙ ላይ የተቃውሞ ምልክት አሳይቷል። ቀደም ሲል እዚሁ ሪዮ በማራቶን የብር ሜዳሊያ አሸናፊው ፈይሳ ሌሊሳ በውድድሩ ማብቂያ ላይ እጆቹን አጠላልፎ የተቃውሞ ምልክቱን ማሳየቱ አይዘነጋም። አሁን ከመሸ ያገኘሁት ታምሩ ከፈለ ደምሴ አጭር ማብራሪያ ሰጥቶኛል። ይህን የተቃውሞ ምልክት ለማሳየት የወሰንከው ሪዮ ከደረስክ በኋላ ነው ወይስ ሳትነሳ? ታምሩ፣
ይህ የወሰንኩት አገር ቤት ያለ ነው። እኔ እዛው የወሰንኩት እና ፈይሳ ሌሊሳ እንድዘረግ ደግሞ የባሴ ነው ያነሳሳል።
የወሰንከው እዛው ኢትዮጵያ ገና ሳትወጡ ነው?
አዎ።
እና ወደ ሀገር ትመለሳለህ ማለት ነው?
እኔ ወደ ሀገር እንኳን መመለስ አልፈልግም።
ለምን?
ያው እንግዲህ ታውቅ ነው፣ ወደ ሀገር ከመመለሱ የምጠብቅኝ ወይም ሞት ነው ወይም ደግሞ እንደ ሌሎች እስር ቤት ነው ወይም ደግሞ ምን አይታወቅም፣ ብዙ ነገር አለ። እኔ ወደ ኢትዮጵያ እንኳን መመለስ አልፈልግም።
ምን ያህል አባላት ነበሩት የኢትዮጵያ ፓራሊምፒክስ ቡድን?
አትሌቶች 5 ነበሩ። ሌላ ከኛ የመጡም 5 ነበሩ። አጠቃላይ 10 ሰዎች ነው የሚመጣል።
ስንቶቻችሁ ናችሁ ለመቅረት የወሰናችሁት?
አሁን ከኔ ጋር አንድ ልጅ አለ። ድጋሚ ደግሞ አድኛ የሚባል ጋዜጠኛ ከኛ ጋር እሱ ነው። አሁን ከሱ ጋር ነው ያለው። እሱ ዶርም ነው፣ እሱ ወዝን እየረዳን ያለው እሱ ነው። ወስነን እኛ አሁን እዛ አንድ ቦታ አለ።
እሺ፣ በጣም አመሰግናለሁ ታምሩ። ወደፊት ሁላችሁንም ለማነጋገር እሞክራለሁ።
እኔም አመሰግናለሁ። ቴንኪ።
በፓራሊምፒክስ የሚሳተፉ የአካል ጉዳተኞች እጃቸው ወይም እግራቸው የተቆረጠ፣ በተለያዩ አደጋዎች ወይም ከባድ ሕመም ጉዳት የደረሰባቸው፣ በሚገፉ ቢሲክሌቶች የሚጠቀሙ፣ የአይን ብርሃናቸውን በከፊል ወይም ሙሉ በሙሉ ያጡ ናቸው። ኢትዮጵያ ለመጀመሪያ ጊዜ በፓራሊምፒክስ የተወዳደረችው ቴል አቪቭ እስራኤል ውስጥ እንደ አውሮፓውያን ዘመን አቆጣጠር በ1968 ዓ.ም እንደነበር ይዘገባል። 6 ጊዜ የተሳተፈች ሲሆን የመጀመሪያውንና ብቸኛ ሜዳሊያ ያገኘችው በወንድዬ እንደ ልቡ አማካይነት ለንደን ላይ በ2012 ዓመተ ምህረት መሆኑ ይታወሳል። የትላንቱ ሁለተኛው መሆኑ ነው። በሌላ በኩል ደግሞ አድማጮች፣ በደቡብ ኮሪያ በየጅ ለጅ የትግል ስልት ማለት ማርሻል አርትስ የተወዳደረው ካሳ ተገኝ መር የተባለው ኢትዮጵያዊ የወርቁን ሜዳሊያ ካሸነፈ በኋላ በሽልማት አሰጣጥ ሥነ ሥርዓቱ ላይ የሀገሩ ሰንደቅ ዓላማ እንዳይውለበለብ ብሔራዊ መዝሙሩ ግን እንዲሰማ ጠይቋል። በሌላ የአትሌቲክስ ስፖርት ዜና፣ በዘንድሮው የሪዮ ኦሊምፒክ በሴቶቹ 10,000 ሜትር ሩጫ ውድድር አዲስ የዓለም ክብረ ወሰን በማስመዝገብ የወርቁን ሜዳሊያ ያጠለቀችው ኢትዮጵያዊቱ አትሌት አልማዝ አያና በብራሰልስ ዳያመንድ ሊግ 5,000 አሸንፋለች። ያስመዘገበችውም ሰዓት 14 ደቂቃ ከ18.89 ሴኮንድ ነው። አትሌቷ ከትላንት በስቲያ በተካሄደው ዳያመንድ ሊግ አዲስ ክብረ ወሰን ታስመዘግባለች ተብሎ በከፍተኛ ደረጃ ተጠብቆ ነበር፣ አልተሳካላትም። እስካሁን በጥሩነሽ ዲባባ ላለፉት 8 ዓመታት የተያዘው በ5014 ደቂቃ ከ11.15 ሴኮንድ የዓለም ሬኮርድ በማንም አልተደፈረም። በአርቡ የብራሰልስ ዳያመንድ ሊግ ኬንያዊቷ ጠንካራ አትሌት ሄለን ኦቢሪ ሁለተኛ፣ ሌላይቱ የኢትዮጵያ አትሌት ሰንበሬ ተፈሪ ሦስተኛ ሆነዋል። ይህም በዚሁ ላብቃና ለእግር ኳሱ ስፖርት ዜና ወደ አዲስ አበባ ልውሰዳችሁ። ገዛኸኝ ጽዮን መስቀል መስመር ላይ ነው። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። በእግር ኳስ ዜና በአራተኛው ሳምንት የእንግሊዝ ፕሪምየር ሊግ ማንቸስተር ሲቲ፣ አርሴናል እና ሊቨርፑል ተጋጣሚዎቻቸውን አሸንፈው ሙሉ 3 ነጥብ አግኝተዋል። በአንጻሩ ማንቸስተር ዩናይትድ እና የአምናው ሻምፒዮን ሌስተር ሲቲ ተሸንፈዋል። የሳምንቱ ተጠባቂና ታላቅ ጨዋታ የነበረው የአንድ ከተማ ሁለት ቡድኖች የማንቸስተር ዩናይትድ እና ማንቸስተር ሲቲ ሲሆን ፉክክሩ ቡድኖቹን ብቻ ሳይሆን በአሰልጣኞቻቸውም በጋርዲዮላ እና በሞሪኖ መካከል ጭምር ነበር። ቀድሞ ጎል አግብቶ ጨዋታውንም በበላይነት መርቶ 1-0 ያሳረፈው ማንቸስተር ሲቲ ነው። ማንቸስተር ዩናይትድ ከረፍት መልስ አገግሞ በግዙፉ አጥቂ ኢብራሂሞቪች አቻ ሆኖ ነበር። የማንቸስተር ሲቲ ያሂያ ለቡድኑ የማሸነፊያውን 2ኛ ጎል አስመዝግቦ ጨዋታውን በማንቸስተር ሲቲ 2-1 አሸናፊነቱ ተጠናቋል። ሌላው አስገራሚ ውጤት የአምናው ሻምፒዮን ሌስተር ሲቲ በሊቨርፑል 4-1 በሆነ ሰፊ ልዩነት መሸነፉ ነው። ቶተንሃም ሆትስፐር ስቶክ ሲቲን 4-0፣ አርሴናል በሜዳው በሳውዝሃምፕተን ክፉኛ ተፈትኖ አምሽቷል። አርሴናል 2-1 አሸንፎ ለመውጣት የቻለውም በ90ኛው ደቂቃ ባለቀ ሰዓት ባገኛት ፍጹም ቅጣት ምት ነው። ሌሎች ጨዋታዎችም ተካሂደዋል። በአራት ጨዋታ ሁሉንም አሸንፎ በ12 ነጥብ ከአናት ሲቀመጥ ቼልሲና ማንቸስተር ዩናይትድ በ10 እና በ9 ነጥብ 2ኛ እና 3ኛ ናቸው። በሌላ የእግር ኳስ ዜና የመካከለኛውና ምስራቅ አፍሪካ መጀመሪያው የሴቶች እግር ኳስ ሻምፒዮና በኡጋንዳ ጂንጋ ከተማ ትናንት ተጀምሯል። ኢትዮጵያን ጨምሮ የሰባት ሀገር ብሔራዊ ቡድኖች በተሳተፉ በዚህ ሻምፒዮና በመክፈቻው የአዘጋጁ ሀገር የኡጋንዳ ብሔራዊ ሴቶች በኬንያቸው 4-0 ተሸንፏል። በዚህ ምድብ በቡሩንዲ ዛንዚባርን 10-0 ማሸነፉ ደግሞ የቡድኖቹን አለመመጣጠን አሳይቷል። በአሰልጣኝ መሰረት ማኔ የተመራው የኢትዮጵያ ብሔራዊ ቡድን ሉሲዎቹ ከነገ ወዲያ በምድብ 2 የቡሩንዲ አቻቸውን ይገጥማሉ። የኢትዮጵያ ቡድን የሚገኝበት ምድብ ላይ ታንዛኒያና ሩዋንዳ ይገኙበታል። 3 ቡድኖች ብቻ ናቸው። ሉሲዎቹ ሩዋንዳንና ታንዛኒያን በቀላሉ አሸንፈው ለፍጻሜ ይደርሳሉ ተብሎ ቅድሚያ ግምት ተሰጥቷቸዋል። የሆነው በእኔ በኩል ያለው ሰለሞን።
ገዛኝ ጽዮን መስቀል ነበር ከአዲስ አበባ። አመሰግናለሁ። በዚሁ ላብቃ። ካለን ጊዜ አንጻር ሳምንት በተመሳሳይ ዝግጅታችን እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።
እኛም ሰለሞን ክፍሌንና የአዲስ አበባ ተባባሪውን ገዛኸኝ ጽዮን መስቀል እናመሰግናለን። አድማጮች፣ ስርጭታችን ሊጠናቀቅ የቀሩን ጥቂት ደቂቃዎች ብቻ ናቸው። የማጠቃለያ ዜናውን ከቆንጅታየ።
በዩናይትድ ስቴትስ ፕሬዝደንታዊ ምርጫ የዲሞክራቲክ ፓርቲው እጩ ተፎካካሪ ሴኔተር ሂለሪ ክሊንተን ኒሞኒያ ለሚባለው የሳምባ ምች ሕመም በመጋለጣቸው ምክንያት ለምረጡኝ ዘመቻ ወደ ምዕራብ ዩናይትድ ስቴትስ ካሊፎርኒያ ለማቅናት ተይዞ የነበረውን የጉዟቸውን እቅድ መሰረዝ እንደተገደዱ ታውቋል። በሀገሪቱ የመጣኔ ሀብት ጉዳዮች ላይ ያተኮረ ንግግራቸውን ሊያሰሙና ለዘመቻ የሚውል የገንዘብ ድጋፍ ለመሰብሰብ ተይዞ የነበረውን እቅዳቸውን መሰረዝ ዜና ይፋ ያደረጉት የዘመቻቸው ቃል አቀባይ ናቸው።
Thank you. የአሜሪካ ድምፅ ራዲዮ የአማርኛ ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድሳ ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
ቆንጂት ታየነን። የፕሮግራማችንን የመራልን ንጉሱ ታምሬ፣ የዕለቱ ዋና አዘጋጅ ትዝታ ብላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታችኋለን።
አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ።